የአሜሪካ ድምፅ ራዲዮ ጣቢያ ነው።
አማራ ክልል መጠነኛ የሆነ ሰላም ይታያል። አሁን ጎንደርና ናርቆስ አካባቢ በሌላ መልኩ ከሰሜን ወጥቶ ደግሞ ችግሩ ወደ ደቡብ ያለፈበት ሁኔታ ነው የሚታየው።
መኢአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ናቸው። በአብይ ርዕስ ዝርዝር ዘገባ አለን። በሀገሪቱ ወቅታዊ የፖለቲካ ጉዳዮች ላይ ይፋ ያደረግኳቸውን መግለጫዎች መንግስት የሚቆጣጠራቸው መገናኛ ብዙሃን አዛብተው አቀረቡብኝ ሲል ኢዴፓ ከሷል። ዝርዝሩን በመጽሔቱ ክፍለ ጊዜ እናቀርባለን። በተለያዩ የአገሪቱ ክፍሎች ስለታዩት ቀውሶች መንስኤዎች ምንነት፣ የመፍትሄ አማራጭና ቀጣይ አቅጣጫዎች ዙሪያ ከሁለት ምሁራን ጋር የተካሄደ ውይይት በሁለተኛው አጋማሽ ይጠብቃችኋል። ጤና ይስጥልን፣ እንደምን አምሽታችኋል ክቡራትና ክቡራን አድማጮቻችን። ሐሙስ ነሐሴ 12 2008 ዓ.ም የምናስተናግዳችሁ ቆንጂት ታዬና
አዳነች ፍስሐየንን ከቀናባሪያችን ኃይሉ ታምራት ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዓለም ዜና እናሰማለን። እየተጠናቀቀ ባለው የ2008 ባጀት ዓመት የ2 ቢሊዮን ብር ገቢ ማግኘቱን ኢትዮ ቴሌኮም አስታወቀ። አብዛኛው ከተንቀሳቃሽ ወይም ከሞባይል ስልክ ነው የተገኘው ብለዋል። ዓለም አቀፍ ተቋማት በኢትዮጵያ የቴሌኮም አገልግሎት እንዳይሰጡ መንግስት የሚከላከለው ለካስ ይህን መሰል ትርፍ ስለሚያገኝ ነው የሚሉ ጥያቄዎች ተነስተዋል። የአዲስ አበባው ዘጋቢያችን እስክንድር ፍሬው ዘገባ አለው።
ከዓመት ዓመት አገልግሎቱ እየጨመረ ገቢውም እያደገ መምጣቱን ነው ኢትዮ ቴሌኮም የገለጸው። ለአሜሪካ ድምጽ የላከው መግለጫም ይሄንኑን ያብራራው። በዓመቱ ያገኘው አጠቃላይ ገቢ 28 ቢሊዮን ብር መሆኑን ጠቅሷል። ካለፈው ዓመት ጋር ሲነጻጸርም ገቢው በ30% ማደጉን ጠቁሟል። እንደ መግለጫው አብዛኛው ገቢ ማለትም 69% የተገኘውም ከተንቀሳቃሽ ወይም ከሞባይል ስልክ አገልግሎት ነው። የድርጅቱ ያልተጣራ ትርፍ ከ19 ቢሊዮን ብር በላይ መሆኑንም አመልክቷል። የቴሌኮም ዘርፍ ለውጭና ለግል ተቋማት ዝግ በሆነባት ኢትዮጵያ ኢትዮ ቴሌኮም ብቸኛው አገልግሎት ሰጪ ነው። ዘርፉ ለሁሉም ክፍት እንዲሆን ከምዕራባውያን ሀገራትና ዓለም አቀፍ ተቋማት ሲቀርብ የቆየው ጥያቄም በመንግስት በኩል ተቀባይነት አግኝቶ አያውቅም። ዘርፉን እንደ ልማት መሳሪያ ጭምር እንደሚጠቀምበት የሚገልጸው የኢትዮጵያ መንግስት ለውጭ ተቋማት ከማይፈቀድባቸው ምክንያቶች አንዱ ይሄው እንደሆነ ያስረዳል። ሌሎች ወገኖች ደግሞ ዋነኛው ምክንያት በየዓመቱ የሚሰበሰበው በቢሊዮኖች የሚቆጠር ገቢ እንደሆነ ይናገራሉ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በደቡብ ሱዳን የብሔራዊ አንድነት የሽግግር መንግስት ምክትል ፕሬዚደንት የነበሩት የአማጽያኑ መሪ ሪያክ ማቻር ዛሬ ከዝምታ ወጥተው ድምጻቸውን እንደሚያሰሙ የድርጅታቸው ቃል አቀባይ ለአሜሪካ ድምጽ ሬዲዮ ተናግረዋል። ባለፈው ሐምሌ ወር በደጋፊዎቻቸውና በመንግስት ወታደሮች መካከል ጁባ ውስጥ ውጊያ ከተካሄደ ወዲህ ማቻር ተደብቀው ቆይተዋል። ፕሬዚደንት ሳልቫኪር ታዲያ የተቀዳሚ ምክትል ፕሬዚደንትነት ቦታቸውን ለታባን ዴንግ ጋይ መስጠታቸው ይታወቃል። የተቃዋሚው የሱዳን ህዝባዊ ሀርነት ንቅናቄ ሊቀመንበር ማቢዮር ጋራንግ ደ ማቢዮር ማቻር በሰላም በሌላ የምስራቅ አፍሪቃ ሀገር ገብተዋል፣ ጋዜጣዊ ጉባኤም ይሰጣሉ ሲሉ ለአሜሪካ ድምጽ ሬዲዮ ተናግረዋል። የሰላም ጠላቶች አሁንም እያንዳንዱን የማቻርን እንቅስቃሴና የስልክ ግንኙነታቸውን እየተከታተሉ በመሆናቸው ያሉበት ቦታ በሚስጥር ተይዘዋል ብለዋል ሊቀመንበሩ።
የሶማሊያ መዲና ሞቅዲሾ በዓለም እጅግ አደገኛ ከሚባሉት ከተማዎች አንዷ ናት። ይሁንና የመጽሕፍት ፍቅር የፍንዳታ ፍራቻን ማሸነፉ ተገለጸ። ሞቅዲሾ ውስጥ የተደረገው የመጽሕፍት ትርኢት አዘጋጆች እንደሚሉት በመጀመሪያው የመጽሕፍት ትርኢት ቀን 2000 የሚሆኑ ሰዎች በመቶዎች የሚቆጠሩ መጽሕፍት ለማገላበጥ በቦታው ተገኝተዋል። የመጽሕፍቱ ትርኢት ለአስርተ ዓመታት ያህል ሲደርስባት ከነበሩት ግጭቶችና ውድመት እንዲሁም አልሸባብ ከሚያደርሳቸው ብዙ ሕይወት ያጠፉ ጥቃቶች ለመውጣት ሀገሪቱ በምታደርገው ጥረት የተለያዩ ገጽታዎችን እንደሚያሳይ ተዘግቧል። አሌፖ በተባለችው የሶሪያ ከተማ በሚካሄደው የአየር ድብደባ የቆሰለ በደም የተሸፈነ ልጅ ዘግናኝ ምስል በዓለም ዙሪያ ተለመደውና በማህበረሰባዊ ሚዲያ በመታየቱ ትኩረት ስቧል። ፊቱ በደምና በአቧራ የተሸፈነው ልጅ በአምቡላንስ ወንበር ላይ ተቀምጦ ሲታይ ድካምና ድንጋጤ ይታይበት ነበር። የልጁን ምስል ያወጡት ሶሪያውያን ተቃዋሚዎች ናቸው። ኦሳማ አቡ አልዒዝ የተባሉ በአሌፖ ከተማ ያሉ ሐኪም ኦምራን ዳንጊሽ የሚባል የአምስት ዓመት ልጅ እንደሆነ ገልጸዋል። ትላንት ማታ ጭንቅላቱ ላይ በደረሰበት ጉዳት ታክሞ ከሆስፒታሉ ለመውጣት እንደቻለ ገልጸዋል። ልጁ ጉዳት የደረሰበት ቋጥሪች በተባለ በአማጽያን በተያዘ ሰፈር ላይ በተካሄደ የአየር ድብደባ ሲሆን አምስት ልጆች የሚገኙባቸው ስምንት ሰዎች እንደተገደሉ አንድ ሐኪም ጠቁሟል። ዘጋቢያችን ሊዛ ሽላይን ከጄኔቫ የላከችው ተጨማሪ ዘገባ አለ። ቆንጅት ታዬ ታቀርበዋለች።
የተባበሩት መንግስታት የሶሪያ ልዩ መልእክተኛ ስቴፋን ዲሚስቱራ የዓለም አቀፉ የሶሪያ ድጋፍ ቡድን የሰብአዊ እርዳታ አቅርቦት ግብረ ኃይል ሳምንታዊ ስብሰባ 10 ደቂቃ ሳይሞላው አቋርጠውታል። ሶሪያ ውስጥ በአሁኑ ወቅት የሚካሄደው አሉ ውጊያ ብቻ ነው። የሮኬት፣ የቦምብ፣ የክሎሪን፣ የናፓልም ጥቃት ነው። አጥፍቶ ጠፊ ፍንዳታ ነው። መሰብሰባችን ምንም ትርጉም የለውም ብለዋል። አንድ ወር ሙሉ አንዳችም የሰብአዊ እርዳታ አቅርቦት በውጊያ የተጠመዱት አካባቢዎች ሊገባ አለመቻሉን የተባበሩት መንግስታቱ ልዩ ልዑክ አስታውቀዋል።
We ask for at least a pause of 48 hours. We insist on this.
ቢያንስ ለ48 ሰዓት ውጊያው እንዲገታ ነው የምንጠይቀው። የዚህም ምክንያቱ ለአሌፖ ነዋሪዎች ትርጉም ያለው ስራ መስራት እንዲቻል ነው። ውጊያው ሲቆም ወዲያው ሰብአዊ እርዳታ ማስገባት፣ የታመሙትን ማውጣት መቻል አለበት።
የሶሪያ እርዳታ ግብረ ኃይል በጋራ ሊቀመንበርነት የሚመሩት ዩናይትድ ስቴትስና ሩሲያ ለግጭቱ ከውጊያ የተለየ መፍትሄ ለመፈለግ ባላቸው ቁርጠኝነት እንደጸኑ መሆናቸውን እተማመናለሁ ብለዋል የተባበሩት መንግስታቱ ልዩ ልዑክ። ሂደቱ ጊዜ የፈጀ መሆኑ እንዳሳሰባቸው ግን አልደበቁም። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ጆን ኬሪና የሩሲያው አቻቸው ሴርጌይ ላቭሮቭ ሴንት ፒተርስበርግ ላይ ተገናኝተው ውጊያው ስለሚገታበት መንገድ ከተወያዩ አንድ ወር እንዳለፈ አስታውሰው ዲሚስቱራ አሳዛኙ ነገር እስካሁን ውጊያው ጋብ ይላል ተብሎ ተጥሎ የነበረው ተስፋ በተግባር አለመታየቱ ነው ብለዋል።
የቱርክ ፖሊሶች ዛሬ ሊነጋጋ ሲል ወደ 200 የሚጠጉ የእስራት ማዘዣዎች አውጥተዋል። ከ100 በላይ በሚሆኑ ቦታዎች ላይ አሰሳ አካሂደዋል። መንግስት የመፈንቅለ መንግስቱን ሙከራ ያቀነባበሩት በዩናይትድ ስቴትስ የሚገኙት ኢማም ፌቱላ ጉላን ናቸው ይላል። የሚፈልጉት ሰዎች ታዲያ ከሳቸው ጋር ግንኙነት አላቸው ተብለው የሚጠረጠሩት ናቸው። ፍተሻውን የሚመሩት የቱርክ የፋይናንስ ፖሊሶች ሲሆኑ በንግድ ተቋማትና ለጉሌን ሃይማኖታዊ ንቅናቄ ገንዘብ በሚያዋጡ ደጋፊዎች መካከል ያለውን ግንኙነት ለማጣራት ነው። እንደ አውሮፓ አቆጣጠር ባለፈው ሐምሌ 15 ቀን በተካሄደው የመፈንቅለ መንግስት ሙከራ ቢያንስ 270 ሰዎች ተገድለዋል። መንግስት በፌቱላ ጉላን ተቀነባበረ በሚለው የመፈንቅለ መንግስት ሙከራ በብዙ ሺህ የሚቆጠሩ ፖሊሶችና ወታደራዊ ሰራተኞች ተሳትፈውበታል ይላል። ከዛን ጊዜ አንስቶ መንግስት ከመፈንቅለ መንግስት ሴራ ጋር ተነካክቷል በሚል የሚጠረጥራቸውን ሰዎች ማፈስ ጀመረ። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የሐሙስ ምሽት ስርጭት ነው። አስተናጋጆቻችሁ ቆንጅ ይታየና
አዳኝ ፍስሐየንን። በዓለም ዜናዎች የጀመረው የሐሙስ ሐምሌ 18 2008 ዓ.ም ፕሮግራማችን በ19 በ22ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ይቀጥላል።
በርከት ያሉ በወቅታዊ ርዕሰ ጉዳዮች ላይ ያተኮሩ ዘገባዎችና ቅንብሮች ለምሽቱ ተጠናቅረዋል። ወደ ቀዳሚው የዕለቱ አብይ ርዕስ ከማለፋችን በፊት ግን በሁለተኛው አጋማሽ ከሚሰሙ ዝግጅቶች አንዱን ለቅምሻ።
ህገ መንግስት ተነስተው ተተንትነው የሚዘረዘሩ ህጎች፣ መመሪያዎች፣ ደንቦች የአንድን ህዝብ መብት ያስከብራሉ ብለን ነው የምናስበው። በሰላማዊ መንገድ መብታችን እናስጠብቅ ያሉ የህብረተሰብ ክፍሎች መብታቸው ሲጠበቅ አልታየም። ከዛ ይልቅ መንግስትን ልጓም ሊያበጅለት ሲገባ ህገ መንግስቱን ልጓም ሊያደርገው አልቻለም። ይሄ በመሆኑ የተነሳ ሁሉም ያነሱት የህገ መንግስት ጥያቄ።
የኢትዮጵያ ህዝብ ሁልጊዜ ዋነኛ ጥያቄዎች ሶስት ናቸው ብዬ ጀምራለሁ። አንደኛ መሬት፣ ሁለተኛ መሬት፣ ሶስተኛ መሬት። የኢትዮጵያ ህዝብ አገሩ መሬቱ ነው። ነፃነቱ መሬቱ ነው። ዋስትናው መሬቱ ነው። የኢትዮጵያ ታሪክ የሚነግረን ይሄ ነው።
የቀደሙት አቶ አበባ ዋያሌው በአዲስ አበባ ዩኒቨርሲቲ የታሪክ መምህር ናቸው። እሳቸውን ተከትለው የሰማናቸው ደግሞ ዶክተር ዳንኤል ተፈራ እዚህ ዩናይትድ ስቴትስ የዊስካንሰን ዩኒቨርሲቲ ዋይት ዋተርስ የምጣኔ ሀብት መምህር ናቸው። በተለያዩ የሀገሪቱ ክፍሎች ስለታዩት ቀውሶች መንስኤዎች ምንነት፣ የመፍትሄ አማራጮችና ቀጣይ አቅጣጫዎች ዙሪያ በተካሄደ ውይይት ከተናገሩት ቀንጨብ አድርገን ያሰማናችሁ ነው። የውይይቱ የመጀመሪያው ክፍል በሁለተኛው አጋማሽ ስርጭት ይጠብቃችኋል። አሁን ወደ ቀዳሚው የዕለቱ አብይ ርዕስ
በምዕራብ አማራ በጎንደርና በደብረ ማርቆስ ሰሞኑን በነበረው ውጥረት በመጠኑ ረገብ ብሏል ያሉት የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት በደቡብ አዳዲስ ችግሮች እየተከሰቱ መሆኑን ገልጸዋል። ምክትል ፕሬዚዳንት አቶ ሙሉጌታ አበበን ያነጋገረው ሰለሞን አባተ ዝርዝሩን ይዟል።
አቶ ሙሉጌታ አበበ ዛሬ በሰጡኝ መግለጫ በሰሜን አካባቢ በተለይ በምዕራብ አማራ በጎንደርና በደብረ ማርቆስ ሁኔታዎች መጠነኛ መረጋጋት አሳይተዋል ብለውኛል። የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ ይቀጥላሉ።
መጠነኛ መረጋጋት ይታያል። መጠነኛ የሆነ መረጋጋት እና ድርጅቶች መክፈት ወደ ስራ የመንቀሳቀስ ስሜት ይታያል። መጠነኛ የሆነ
ምን ማለት ነው? መጠነኛ የሆነ ማለት
መጠነኛ የሆነ ማለት ሙሉ በሙሉ እንደ ከዚህ በፊቱ ስራ ላይ ውሏል የማይባል ግን በተጠንቀቅ ያለ ህዝብ ታውቃለህ፣ ዝም ብሎ በፍርሃት እና የመንግስት አካላትም እንደዚሁ የመንግስት ሰራተኛውም በተጠንቀቅ ያለ በቃ አንዳንድ ነጋዴዎች ከፍተው ይታያሉ። እንቅስቃሴዎችም እንዲሁ አልፎ አልፎ ይታያሉ። መጠነኛ ማለት ሙሉ በሙሉ ያልሆነ ማለት ነው።
ምን አመጣው ግን መረጋጋቱን?
በጎንደር አካባቢ የሶስት ቀን የስራ ማቆም አድማ አደረጉ። ትላንትና የሻማ ማብራት ስነስርዓት አከናወኑ። እስር ቤት ያሉትንም ሄደው የመጎብኘት ስነስርዓት አድርገዋል። ማታ አካባቢ ይሄንን የያዙትን ፕሮግራም በሻማ ማብራት ዘግተውታል። ማርቆስ ወደ ብር ሸለቆ ሊወሰዱ መኪኖች ሁሉ ገብተው እንደነበርና ህዝቡ ወጥቶ ተከታትሎ የማርቆስ ጥያቄ የታሰሩት ይፈቱልን፣ እዚህ ያሉት የመከላከያ ወይም የጸጥታ ኃይሎች ከክልሉ ፖሊስና ሌሎች ውጭ ይውጡልን የሚል ጥያቄ ነበረ።
ደብረ ማርቆስ ላይ
እና ይሄ ደብረ ማርቆስ ላይ የነበረው እና አሁን 500 የሚደርሱ ወጣቶች በእርግጠኝነት ከእስር ተለቀዋል። ማርቆስ ላይ አሁን መጠነኛ መረጋጋት ያመጣው ይሄ ነው። ከእስር ልጆቻችን ናቸው፣ ወንድሞቻችን ናቸው። የመብት ጥያቄ ነው የጠየቁት። የወልቃይት አማራ የማንነት ጥያቄ የእኛም ጥያቄ ነው። የማርቆስ ጥያቄ ነው። የወሎ ጥያቄ ነው። የሸዋ ጥያቄ ነው። ስለዚህ በዚህ ሊታሰሩ አይገባም። ጥያቄያቸው ፍትሐዊ ነው፣ ይፈቱልን የሚል ጥያቄ ስለነበረ የክልሉ መንግስት ባለን መረጃ የወልቃይትን ጉዳይ እኛ መመለስ አንችልም፣ በሀገር ደረጃ የሚመለስ ነው። የታሰሩትን ሰዎች ግን ፈጠንላችኋል የሚል መልስ ነው የሰጣቸው ባለኝ መረጃ።
በሌላ በኩል ደግሞ ሁኔታው መጠነኛ መረጋጋት አሳይቶበታል ካሉት ከሰሜኑ የሀገሪቱ ክፍል በተለይ ከአማራው አካባቢ ወደ ደቡብ ተሸጋግሯል ብለዋል የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት።
ደቡብ ክልል ላይ ጋሞጎፋ ዞን አርባ ምንጭ ከተማ ከፍተኛ የሆነ ውጥረት ነው ያለው።
ምንድን ነው
በሚመጣው እሁድ ወይም በ15 ሰልፍ ትወጣላችሁ በሚል ምክንያት ከአርባ ወጣቶች በላይ አፍሰው ፍርሃቱ ወደ ስር ወርሯቸዋል። በአርባ ምንጭ ከተማ የሚገኙትን ማለት ነው። ከእነዚያ ውስጥ ራሱ መያድ እዛ ያሉ አመራሮች አጣርተው ወደ 6 የሚሆኑ የስም ዝርዝሮችን ሁሉ ሪፖርት አድርገውልናል እና ደቡብ ክልል ላይ ከፍተኛ የሆነ ውጥረት ነው የሚታየው አሁን በዚህ በጋሞ ጎፋ ዞን ላይ ማለት ነው። በዚህ ደቡብ ሳንወጣት በሰገን ህዝቦች አካባቢ ደግሞ ደራሼ ወረዳ ላይ ከፍተኛ እንደዚሁ ውጥረት አለ። አራት ሰዎች ራሱ በቁጥጥር ስር ውለው ወደ እስር ተወስደዋል። ምክንያታቸውን ስንጠይቅ ግን የኦሮምኛ ዘፈን ለምን ዘፈናችሁ? በኦሮምኛ የምትዘፍኑት መንግስትን እየተሳደባችሁ ነው የሚል ምክንያት እንደሆነ ነው የደረሰን የተጣራው ነገር እና እንደዚህ አይነት ተጓዳኝ የሆኑ ችግሮች አሉ። ያው መያድ እንደምታውቀው መላው ሀገሪቱ ላይ መዋቅር ያለው ስለሆነ የእያንዳንዱን ችግር ይከታተላል። እዚህ ሰገን ወረዳ ላይ የመያድ አባል ራሱ ከፍተኛ የሆነ ጉዳት ደርሶበታል። ንብረቱን የመዝረፍ፣ ቤቱን የማፍረስ፣ አትክልቱን የመጨፍጨፍ እንዲህ አይነት በአባል ደረጃ አንድ ሰው የጉዳት ደርሶበታል። በኢትዮጵያዊነትና በዜጎች ደረጃ ግን እንዲህ አይነት አፈናዎች ይታያሉ። ሰለሞን፣
በደቡብ ያለውን ሁኔታ ለማጣራት ጥረት እያደረግኩ ነው፣ ከመንግስት አካላትም ይሁን ከሶስተኛ ወገን። የአማራን ክልል ሁኔታ በተመለከተ ግን መረጋጋት ማሳየቱን ማምሻውን ያነጋገርኳቸው የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሴ ጥላሁን ነግረውኛል።
ክልላችን በአጠቃላይ ባለፉት ጊዜያት በተፈጠረው ችግር በተደጋጋሚ ከህብረተሰቡ ጋር ውይይት እየተደረገ መሆኑን በተለያዩ ጊዜያት ስናነሳ ቆይተናል። አሁንም ውይይቶች በተከታታይ እንደሚደረጉ፣ በእነዚህም ህብረተሰቡ በሰላሙን እንደሚፈልግና ማንኛውም ጥያቄ ሰላማዊና ህጋዊ በሆነ መልኩ መስተናገድ እንዳለበት እያነሳ ነው። አጠቃላይ በክልል ውስጥ ሲወሰድ ሰላማዊ ሁኔታ ነው ያለው፣ የሰከነ ሁኔታ ነው ያለው። እንዲያውም አልፎ አንዳንድ አካባቢዎች ግጭት የተከሰተባቸውና ጉዳት የደረሰባቸውን አካባቢዎች ህብረተሰቡ ግለሰቦችን ጭምር እያቋቋመ በሂደቱ የተዘረፉ እና የጠፉ ንብረቶችን እያስመለሰ ነው። ለምሳሌ በጎንደር ዙሪያ ወረዳ ማክሰኝት በሚባል አካባቢ፣ በቆላ ድባ፣ እንደዚሁም ባለፋ እና በመሳሰሉት ወረዳዎች የጠፉ ንብረቶችን በሂደቱም የተዘረፉ ንብረቶችን ጭምር ህብረተሰቡ የራሱ ኮሚቴ አዋቅሮ እንዲመለሱ እያደረገ እየመከረ ነው ያለው እና በሂደቱ መሻሻል የሚታይበት ሁኔታ ውስጥ ነው ያለ ነው። በአጠቃላይ
በጎንደር እና በደብረ ማርቆስ የነበረው የስራ ማቆም ሁኔታ
እንግዲህ በደብረ ማርቆስም ይሁን በጎንደር በዛሬው ዕለት የትራንስፖርት እና ሌሎች አገልግሎት ሰጪ ተቋማት ሙሉ በሙሉ አገልግሎት መስጠት ችለዋል። በዚህ ሂደትም ህብረተሰቡም አገልግሎቱ በመቋረጡ በየከተማዎቹ በተለይም ቆየት ያለው ጉዳት የደረሰው በጎንደር ስለሆነ በልዩ ልዩ አጋጣሚዎች ህብረተሰቡ ይኸው እንዲቀጥልለት እና ያጣው ሰላም እንዲመለስ፣ በሂደቱም ደግሞ መንግስትም የህግ የበላይነትን እንዲያስከብር ምናልባትም በተለያዩ ጊዜያት ሱቆች፣ የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት ሲሰጡ ተጽዕኖ የሚያሳድሩ ሰዎች አካባቢውን ወደ አልሆነ ነገር ስለሚያመሩት እና ህብረተሰቡን ከፍላጎቱ ውጭ የማስገደድ አዝማሚያ ስላላቸው መንግስት ህግ የማስፈጸም ህግ የማስከበር ተግባሩን እንዲፈጽም እና ህግ የማስከበር ስራውን እንዲሰራ ጥያቄ እያቀረቡ ናቸው። ህብረተሰቡም ይሄንን በመተባበር በመመካከል ከችግሩ መውጣት እንዳለበት እያነሳ ነው እና በአጠቃላይ በዚህ ሁለት ቀናት ውስጥ የተረጋጋ ሁኔታ ነው ያለው። በአብዛኛው ክልል ውስጥ የገጠሩም አካባቢ በክረምት ስራዎች ነው ያለው። ከተሞቻችንም በዚህ ሁኔታ ናቸው ያሉት እና ቀጣይ እዚህም እዛም ወጣ ገባ የሚሉ ችግሮች ያሉባቸውን አካባቢዎችም ከህብረተሰቡ ጋር በመመካከር ሰላማቸው እንዳይናጋና ወደ አልሆነ ነገር እንዳይሄዱ ምክክር እየተደረገ ነው።
ይህ በእንዲህ እንዳለ ግን ሸንፋ ወረዳ ላይ ዛሬ ስራ የማቆም አድማ ተመትቶ መዋሉን የመኢአዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። በሌላ በኩል ደግሞ አምባ ጊዮርጊስ ላይ ዛሬ የተደረገውን ሰላማዊ ሰልፍ አስመልክቶ የክልሉ መንግስት ቃል አቀባይ አቶ ንጉሴ ጥላሁን የሚከተለውን ብለዋል።
በዛሬው ዕለት በዳባት ወረዳ አምባ ጊዮርጊስ ከተማ ወጣቶች ሰልፍ አድርገው ነበር፣ ህገወጥ ሰልፍ። ግን በሂደቱ የተለያዩ ህገወጥና መስተካከል ያለባቸው መታረም ያለባቸው መልእክቶችን ያስተላልፉ የነበረ መሆኑን አስተውለን፣ ነገር ግን በጉዳት ደረጃ የደረሰ ጉዳት የለም። ይሁን እንጂ በፍጹም ማንም ሊታገሰው የማይገባና የማይችል አሁንም ቢሆን ህገ መንግስቱን የሚጻረርና የህገ መንግስታዊ ስርዓቱን እውቅና የማይሰጡ ተግባራትና መልእክቶች እየተላለፉባቸው አጋጣሚዎች ተከስተዋል። ነገር ግን ደግሞ ቁጥራቸው ሁሉንም ህብረተሰብ ክፍል የሚወክሉ ሳይሆኑ ቁጥራቸው በትክክል መግለጽ የምንችለው ወጣቶች የሚበዙበት ሰልፍ ተካሂዷል። ይህንን የክልሉን መንግስት የአካባቢውን አመራር የሚያወግዘውና ወደፊትም ሊታረም የሚገባው እንደሆነ አቅጣጫ እያስቀመጥን ነው ያለነው ማለት ነው።
በሌላ በኩል ደግሞ ዛሬ ወልዲያ ላይ 24 ወጣቶች ሰሞኑን ታስረው የነበሩ ከሰላማዊ ሰልፍ ጋር በተያያዘ ፍርድ ቤት ቀርበው የ14 ቀን የጊዜ ቀጠሮ የተጠየቀባቸው መሆኑን የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸዋል።
ፕሬዚደንት ዶክተር ሙላቱ ተሾመ ሁሉም የፖለቲካ ኃይሎች የሚሳተፉበት መድረክ እንዲያዘጋጁ መኢአድ ጥሪ ያቀረበ። ፕሬዚደንቱ ከወር በፊት የፓርቲውን አመራሮች ማነጋገራቸውን ያስታወሰው መኢአድ በጎን ጅምር እንዲገፉበትና ወቅታዊ ጉዳዮችን በማካተትም መድረኩን እንዲያሰፉት ጠይቋል። እስክንድር ፍሬው ዘገባለው።
የመኢአድ ጥሪ መነሻ የፓርቲው አመራሮችና የአገሪቱ ፕሬዝዳንት ውይይት ነው። በአዲስ አበባ ያለውን የቤቶች መፍረስ እንደዚሁም በኦሮሚያና በአማራ ክልሎች ያለውን ወቅታዊ ሁኔታ አስመልክቶ ለአገሪቱ ጠቅላይ ሚኒስትር፣ ለፕሬዝዳንቱ፣ ለተወካዮች ምክር ቤት አፈጉባኤና ለፌዴሬሽን ምክር ቤት አፈጉባኤ ደብዳቤ መጻፉን ፓርቲው አስታውሷል። ደብዳቤውን የተመለከቱት ፕሬዝዳንት ዶክተር ሙላቱ ተሾመ ታዲያ የፓርቲውን አመራሮች ወደ ቤተ መንግስት በመጥራት አነጋግረዋል። ከፕሬዝዳንቱ ጋር የተወያዩት የመኢአድ ሊቀመንበር ዶክተር በዛብህ ደምሴና ተቀዳሚ ምክትል ሊቀመንበር አሰፋ ሀብተወልድ መሆናቸው ተገልጿል። ውይይቱ በአንድ አጀንዳ ላይ ብቻ ቢያተኩርም በጎ ጅምር እንደነበር የመኢአዱ ሊቀመንበር ዶክተር በዛብህ ደምሴ ይናገራሉ።
በብዛት አነጋገሩን የቤቱ መፍረስ የሚያሳዝን መሆኑ፣ ምንም እንኳን ህጋዊ ባይሆንም ቤቱ በክረምት መፍረስ አልነበረበትም፣ ካሁን በኋላ አይፈርስም፣ እንደዛ አይነት የነገሩ። ሌላው እኛ ብቻ አይደለንም የኢትዮጵያን ፖለቲካ ልንፈታ የምንችለው፣ ጉዳዩ የሚመለከታቸው በሙሉ ከመንግስት ጋር መወያየት አለባቸው። ይሄ ጥሩ ጅማሮ ነው። ሌላውንም እንደዚሁ አንድ ላይ አሰባስቦ ማነጋገር ያስፈልጋል ብለን አስረድተናል።
የመጀመሪያ የሆነው የፕሬዝዳንት ዶክተር ሙላቱ ተሾመና የተቃዋሚው መኢአድ አመራሮች ውይይት ለቀጣይ ግንኙነት መንገድ የጠረገ ይመስል እንደነበር ያብራሩት ደግሞ ተቀዳሚ ምክትል ሊቀመንበሩ አቶ አሰፋ ሀብተወልድ ናቸው።
እያንዳንዳችን ለሀገራችን በቅንነት ማሰብ አለብን። እኔ ርዕሰ ብሔር ስለሆንኩ ከማናቸውም የፖለቲካ አካባቢ ነጻ ነኝ። በሀገር ጉዳይ እንመካከራለን፣ የማማከሩን ነገር እገፋበታለሁ ብሎ ነው የተለያየ ነው። ነገር ግን እስከዛሬ ተጠርተን ያደረግነው ምንም አይነት ንግግር የለም።
የዚህ አይነቱ ጅምር መቀጠልና ከፍ ወዳለ መድረክ ማደግ አስፈላጊ መሆኑን የመኢአድ አመራሮች ተናግረዋል። አሁን ባለው ሁኔታም ፕሬዝዳንቱ ገለልተኛ መሆናቸውን ሊያስመሰክሩ ሁሉንም ወገኖች ያሳተፈ የውይይት መድረክም ሊያዘጋጁ እንደሚገባ አስረድተዋል። የመኢአድ ምክትል ፕሬዝዳንት ሙልጌታ አበበ ይህንኑን ያብራሩት።
ከላይ ከትልቁ ቦታ ጀምሮ እስከ ታች እስከ ቀበሌ ድረስ ያለው ሕዝብ የሚወክለው ገለልተኛ የሆነ አካል ተቋቁሞ ብሔራዊ የሆነ እርቅ ሊመሰርት የሚችል አካል በትክክል ሕጉ እንደሚለውና እሳቸውም ገለልተኛ ሆነው ገለልተኛ የሆነ አካል የሀገሩ ችግር በሀገሩ ልጆች የሚፈታና ገለልተኛ በሆነ አካል ሊያደርጉ መያድ ጽኑ እምነቱ ነው።
በመላው ኢትዮጵያ አንድነት ድርጅት መኢአድ የተንጸባረቁትን ሀሳቦች በተመለከተ ከፕሬዝዳንቱ ቢሮ ምላሽ ለማግኘት እየሞከርኩ ነው፣ እንደተሳካ እየቀርባለሁ። መኢአድ እንደዚህ አይነቱን ጥሪ ያቀረበው ወቅታዊው ሁኔታ እንዳሳሰባቸው የገለጹ የተለያዩ ተቃዋሚ ፓርቲዎች መግለጫ እየሰጡ ባሉበት ወቅት ነው። ወቅታዊው የኢትዮጵያ ሁኔታና የፕሬዝዳንቱ ሚና ለበለጠ ውይይት የሚጋብዝ የምሁራንን አስተያየትም የሚጠይቅ ነው። በሌላ ዘገባ ልመለስበት ሞክራለሁ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በአገሪቱ ወቅታዊ የፖለቲካ ጉዳዮች ላይ ይፋ ያደረግኳቸውን መግለጫዎች መንግስት የሚቆጣጠራቸው መገናኛ ብዙሃን አዛብተው አቀረቡብኝ ሲል ኢዴፓ ከሰሰ። ይኸው ኢዴፓ አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤትም የማቋቋሚያ አዋጁንና መተዳደሪያ ደንቡን የሚሰጥ መግለጫ አውጥቷልና እከሰዋለሁ ብሏል። የአዲስ አበባው ዘጋቢያችን መለስካቸው አመሃ ዝርዝሩን ይዟል።
ፓርቲው ዛሬ በጽሑፍ ባሰራጨው መግለጫ እንዳለው ነሐሴ 6 ቀን 2008 ዓ.ም.እና ከዚያም በፊት የሰጣቸውን ጋዜጣዊ መግለጫዎች የተለያዩ የመንግሥት ሚዲያዎች በተዛባ መንገድ ከማቅረብ አልተቆጠቡም። የጽሑፍ መግለጫው አክሎም በመንግሥት ቁጥጥር ስር ናቸው ያላቸውን የመገናኛ ብዙሃን ተቋማት ማለትም የኢትዮጵያ ዜና አገልግሎት፣ ፋና፣ አዲስ ዘመን ጋዜጣና የአማራ ብሔራዊ ክልል ቴሌቪዥን የፓርቲውን መግለጫ ይዘት አዛብተው እንዳቀረቡ ይከሳል። ኢቢሲ ማለትም ኢትዮጵያን ብሮድካስቲንግ ኮርፖሬሽን ደግሞ በጭራሽ በመግለጫው ላይ እንዳልዘገበም ይናገራል። በወቅቱ የፓርቲውን መግለጫ ይዘት በማስታወስም ተቋማቱ የዘገቡበትን አቅጣጫ ለቪኦኤ የገለጹት የፓርቲው የድርጅት ጉዳይ ኃላፊ አቶ ኤርሚያስ ባልከው የዛሬውን መግለጫ ዓላማ አስረድተዋል።
የህብረተሰቡን ጥያቄ ቆሞ ማዳመጥ እንዳለበትና የመንግስት ባለስልጣንም የህዝቡን ጥያቄ የሚያዩበትን መንገድ ቆም ብለው አስበው ለህብረተሰቡ ተገቢ የሆነ ጥያቄ ተገቢ የሆነ ምላሽ መስጠት አለባቸው። ዋነኛው ይዘቱ ይሄ ነው። ግን በተለየ መልኩ ህብረተሰቡ ያነሳው ያለው ጥያቄ የሚወገዝ አይነት ቅርጽ እንዳለው አድርገው በተለያዩ ሚዲያዎች ላይ እየተገለጸ የነበረበት ሁኔታ አለ። ይሄ ተገቢ አይደለም። የመግለጫው ሙሉ ይዘትም የማያንጸባርቅ መሆኑ ህብረተሰቡ የኢትዮጵያ ህዝብ እንዲረዳው ያስፈልጋል ከሚል እምነታችን ነው ይሄ መግለጫ እንደገና እንዲወጣ ምክንያት የሆነው።
የኢዴፓ የጽሁፍ መግለጫ ነሐሴ 10 ቀን አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት ያወጣው መግለጫም ህግን የጣሰ ነው ይላል። የምክር ቤቱን ማቋቋሚያ አዋጅና መተዳደሪያ ደንቡን አንቀጾች በመጥቀስም በምክር ቤቱ የሚደረስበት ማንኛውም ውሳኔ በጋራ ስምምነት ብቻ መሆኑን እየታወቀ ኢዴፓ ያልተስማማበት ውሳኔ የምክር ቤቱ ውሳኔ ሆኖ በመገናኛ ብዙሃን መገለጹን በጽኑ ተቃውሟል። የኢዴፓን አቋምና የሌሎችን የምክር ቤት አባላት አቋምም ምን እንደነበረ አቶ ኤርሚያስ ያስታውሳሉ።
ኢዴፓ በጋራ ምክር ቤቱ ስብሰባ ላይ ያቀረበው ሀሳብ ግልጽ ነው። መንግስት ህዝቡ ለሚያቀርበው ጥያቄ ተገቢና አፋጣኝ ምላሽ መስጠት አለበት። ህብረተሰቡ ይህንን ሰላማዊ በሆነ መንገድ ጥያቄዎችን የማቅረብ መብት አለው፣ ህገ መንግስታዊ መብት አለው። ህዝቡ ሰላማዊ በሆነ መንገድ ተቃውሞውን፣ ጥያቄውን ማቅረብ ይችላል። መንግስት ህዝቡ ለሚያቀርበው ጥያቄ አፋጣኝ የሆነ ምላሽ መስጠት አለበት የሚል ነው በእኛ በኩል የተወሰነው።
በመድረኩ ውስጥ ከዚህ የተለየ ሀሳብ ያላቸው ፓርቲዎች ነበሩ?
ከኢዴፓ ውጭ ያሉት ፓርቲዎች የነበራቸው አቋም በኢቲቪም እንደተላለፈው የተደረጉት ትዕይንተ ህዝቦችም ሆነ እንቅስቃሴዎች እናወግዛለን የሚል አቋም ነው የተወሰደው። እኛ ከዚህ በተለየ መንግስት ጥያቄዎቹን መፍታትና መመለስ አለበት፣ ህዝቡ ደግሞ ጥያቄዎቹን ሰላማዊና ህጋዊ በሆነ መንገድ ማቅረብ አለበት የሚል ነው።
ኢዴፓ በዚህ የጽሁፍ መግለጫው የጋራ ምክር ቤቱ ህግን የሚጥስ ተግባሩን በሶስት ወር ጊዜ ውስጥ የማያስተካክል ከሆነ ኢዴፓ ከጋራ ምክር ቤቱ ሊለቅ እንደሚችልም ከወዲሁ ያሳውቃል ሲል አስጠንቅቋል።
ለዲሞክራሲ መጠናከር፣ ለመድብለ ፓርቲ ስርዓት መዳበር እስካሁን ድረስ እየከፈልን ያለነውን ዋጋ እየከፈልን ቆይተናል። ነገር ግን አሁን እነዚህ ጉድለቶችና ግድፈቶች እየታረሙ የማይሄዱ ከሆነ ኢዴፓ በዚህ መግለጫውን እንዳሳወቀው በሶስት ወር ጊዜ ውስጥ አሁንም ለጋራ ምክር ቤቱ ጥያቄዎችን ያቀርባል። እነዛ ጥያቄዎች እንዲፈቱ ትግል ያደርጋል። ከዛ ከሶስት ወር ጊዜ ውስጥ ግን በኋላ ፓርቲው ገምግሞ ውሳኔ የሚሰጥበት ሁኔታ ይፈጠራል ማለት ነው።
አገር አቀፍ የፖለቲካ ፓርቲዎች የጋራ ምክር ቤት የተሰኘው አካል ገዢውን ፓርቲ ኢህአዴግን ጨምሮ የኢትዮጵያን የምርጫ ስነ ምግባር ደንብን የፈረሙ ተቃዋሚ ፓርቲዎች አባል የሆኑበት ስብስብ ነው። መድረክና ሰማያዊ ፓርቲ፣ ቀደም ሲል ደግሞ አንድነት ለዴሞክራሲና ለፍትህ ፓርቲ የሥነ ምግባር ደንቡን ስላልፈረሙ አባላት እንዳልሆኑ የሚታወስ ነው። የመላ ኢትዮጵያ አንድነት ድርጅት መያድም ረዘም ካለ ጊዜ ወዲህ የምክር ቤቱ አባል እንዳልሆነ ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች የምትከታተሉት በ19 በ22ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ሬዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነፃው የስልክ መስመር 202-205-9942 የውስጥ መስመር 14 ከተቀነበልናቸው አስተያየቶቻችሁ ጥቂቱን እናሰማለን።
ቪኦኤዎች ለምንድናችሁ? የዘውትር አድማጫችሁ ነኝ። ስሜ ዶክተር ደጀን መንግስቱ ይባላል ከካሊፎርኒያ። ዛሬ አስተያየት መስጠት የፈለግኩት ትላንት ውይይት ሲደረግ በነበረው ክልሎች አከላለል ሁኔታ በተመለከተ ነው። ክልሎች አከላለል ሁኔታ ቋንቋን ማዕከል ያደረገ አከላለል ሁኔታ አገሪቱን በጣም የሚጎዳ አከላለል ነው ብዬ ነው ማምነው። የብሔር ብሔረሰቦችንም መብት ለመጠበቅ የሚጠቅም ነው ብዬ አላስብም። የብሔር ብሔረሰቦች መብት ሊጠበቅ የሚችለው ልክ አሁን አሜሪካ ሀገር እንመለከት የተለያዩ ዓለም ያሉ ሰዎች ሁሉ አሜሪካ ውስጥ ይኖራሉ። የዓለም ማህበረሰብ ብሔር ብሔረሰቦች አሜሪካ ውስጥ ይኖራሉ። ይህንን ህዝብ በሰላም አስማምቶ እድገት እያገኘ እንዲሄድ ያደረገው የግለሰቦችን መብት በመጠበቁ ነው። እና ግለሰቦች መብት ሲጠበቅ የብሔር ብሔረሰቦች መብት ይጠበቃል። እውነቱን ለመናገር ኢህአዴግ ኢትዮጵያን በቋንቋ ላይ ቤዝ አድርጎ የከፋፈለው የብሔር ብሔረሰቦች መብት ለመጠበቅ ሳይሆን እድሜውን ለማራዘም ከፋፍሎ ህዝቡን ከከፋፈለ እድሜው ማራዘም ስለሚችል ብቻ ነው። ይሄ ለጊዜው ሰርቷል፣ ግን ከአሁን በኋላ ባለው ሁኔታ ውስጥ የሚሰራ ነገር ስላደለ መንግስት አሁን ያለውን የኢትዮጵያን ተጨባጭ ሁኔታ አውቆ የፖሊሲው ለውጥ ማድረግ አለን።
ጤና ይስጥልኝ። እንደምን አላችሁ? ጤናና ምስጋና ለእናንተ ይሁን። በቤተሰቡም በኢትዮጵያ አካባቢ ያለው ችግር በጣም አሳሳቢ ነው። መንግስት ሰላማዊ ሰልፉንም የከለከለው ችግሮችና ህዝቡ የሰላማዊ ሰልፍ ልምድ ስለሌለው ሰላማዊ ሰልፍ ችግር የሚፈጠረው ለዚህ ነው። ደንጃ ውርዋሮ፣ ቤት ማውደም ምናምን ሲከተል ከዛ በኋላ የተለያዩ እንደተሰለጠኑት ሀገሮችም እንትን የላቸውም እና ልምዱ ስለዚህ ወደ ግድያና ወደ ተለያየ ነው። በነገራችን ላይ ሰላማዊ ሰልፍ ማለት ሰላም በትክክል ፕሮግራምን መግለጽ የሚቃወሙትን መቃወም፣ ህገ መንግስት የጸደቀውን ባንዲራ ወርዶ ባንዲራ መስቀል ግን በእውነት በጣም የሚያሳዝን ነው። እና ይሄ ሁሉ ነገር በውጭ ያሉ ሰዎች በጣም ህዝቡን በጣም አላግባብ የተለያዩ ችግሮች እያደረሱበት ነው። እና ስለዚህ ሊታቀቡ እና ለሁሉም ሰላም መሆን አለበት። መንግስትም ሰላማዊ ሰልፍ እንዲያረጉ መፍቀድ አለበት። ያንም ጥበቃ ማድረግ ደግሞ የመንግስት ፈንታ ነው። እና አመሰግናለሁ። አሰፋ ነኝ ከመካከለኛው ምስራቅ።
አስተያየት የሰጣችሁንን አድማጮቻችንን ሁላችሁንም እናመሰግናለን። ሌሎቻችሁም እንደዚሁ እንድትሰጡ በአክብሮት እንጠይቃለን። አሁን ወደ ቀጣዩ የሁለተኛው አጋማሽ ተሸጋግረናል። አብራችሁን ቆዩ። በ19 በ22 እና በ25 ሜትር ባንድ ከዋሽንግተን ዲሲ የአሜሪካ ሬዲዮ የሚተላለፈውን የሐሙስ ምሽት ስርጭት ነው የምታደምጡት። አብራችሁን ቆዩ።
በኦሮሚያ ክልል በምስራቅ ሸዋ ዞን በባቱ ከተማ ነዋሪ የሆኑት አቶ ሆራ ፈዲሳ ከሁለት ቀናት በፊት ቤታቸው ውስጥ በመንግስት ታጣቂዎች መገደላቸውን የከተማው ነዋሪዎች ለአሜሪካ ድምፅ ገለጹ። የከተማው ፖሊስ ወንጀል መርማሪ አንዱ በህመም ምክንያት በቦታው እንደሌሉ ሲናገሩ፣ አንደኛው ደግሞ በአካል ተገኝተን እንድንጠይቅ መክረውናል። ጽዮን ግርማ ያጠናቀረችውን ዘገባ ዝግጅት ክፍላችን ካገኘው ተጨማሪ መረጃ ጋር ታቀርበዋለች።
ሁኔታውን ለማጣራት ወደ ባቱ ከተማ ደውለን ነበር። ያነጋገርናቸው ነዋሪዎች እንደሚሉት አቶ ሆራ ፋጂሳ የ35 ዓመት አርሶ አደር ናቸው። በተጨማሪም በአነስተኛ ንግድ ላይ የተሰማሩ ግለሰብ ነበሩ። የመጀመሪያ ልጃቸው 13 ዓመቱ ሲሆን አራተኛውና የመጨረሻ ልጃቸው ደግሞ አራስ እንደሆነ ነግረውናል። የሟች ጎረቤት እንደሆነ የገለጸልን አቶ ገቢ ሁንዴ ይናገራል።
ንገዳ ዊጠታ ገረ ክብጠታት የጉ በሪሁ ጀቹ ሁደን ረቲ ከንጀሪ ዱፌ ሆማ ወራና ጀቹዳ
ሰኞ ለማክሰኞ አጥቢያ ከሌሊቱ 10 ሰዓት ላይ ወታደሮች መጡ። እርሱ ከቤተሰቡ ጋር ቤቱ ውስጥ ነበር። ቤቱን ከበቡና አጥሩን በሙሉ አፈራርሰው ገቡ። ከዚያ በሩን እንዲከፍት ሲጠይቁት በዚህ ሰዓት ለምን ትፈልጉኛላችሁ? ሕግ ያለበት አገር ከሆነ ይንጋና በሕጋዊው ሰዓት መታችሁ አነጋግሩኝ አላቸው። በዚህ ጊዜ ወታደሮቹ የአካባቢውን ነዋሪ እንዳይወጣ በር አዘግተው ቆሙ። ሰው ወጣ ብሎ ሲያይ ይመልሱት ነበር። ብዙ ከቆዩ በኋላ እዚያው በር ላይ ሆነው ሚስቱን በሩን እንድትከፍት ሲያዟት እምቢ አለች። አንድ ፖሊስ በሩን በእርግጫ ለመስበር ከሞከረ በኋላ ሁሉም ፖሊሶች ተረባረቡና ሰብረው ገቡ። ቁጭ ባለበት ደጋግመው ተኩሰው ገደሉት።
እርሱም ጎረቤት እንደሆነ የገለጸልን አቶ ሰለሞን ኤርኮ የዛን ቀን ሌሊት ተኩስ ሲሰማ እየተሯሯጠ ወደ አቶ ሆራ ቤት መሄዱን ይናገራል። እዛ ከደረሱ በኋላ የነበረውን ሁኔታ ጠይቄው ነበር።
ቱክሲ በቃ እኛ ቱክሲ ተንፈምቴን መፈረሙ ሬሳን ወስዶ ሄዱ ማለት ነው። ከዛ በኋላ የኦሮሞ ፖሊስ ደግሞ ሬሳን ወስዶ የባቶ ሆስፒታል ነው አረጉት።
ምን ሆስፒታል
ደግሞ? ባቶ ሆስፒታል ዙዋ ሆስፒታል ማለት ነው።
እሺ።
ከዛ ወደ 2 ሰዓት አካባቢ ደግሞ የልጁ ቤተሰብ ሁሉ መጥቶ ሬሳን ወስዶ ማለት ነው ወደ አገር ቤት ወስዶ ማለት ነው።
የት ሀገር ነው?
ቡልቡላ የሚባል ከተማ አለች። ከዛ ትንሽ ነው የምትርቆ፣ ከዛ አካባቢ ነው።
እዛ ሄዶ ተቀበረ?
ተቀበረ። ከዛ በቃ ህዝቡም እዛ ላይ በቃ ህዝቡ ተናዶ በቃ እዛ ለቅሶ ላይ በቃ ግርግርም ነበረ። እዛም ደግሞ
ምን ተፈጠረ? ለቅሶ ላይ
ደግሞ ህዝቡ ከአሁን በኋላ እኛ ይህን መንግስት ደግሞ አንፈልግም፣ እንዴት ነው የሰው ቤት ዝም ብሎ ገብቶ ሰው የሚገድሉ? ከአሁን በኋላ ይህን መንግስት አንፈልግም ብሎ በቃ ሸማግሌዎቹም ሴቶችም ሁሉም በቃ እዛ ላይ በቃ በሰላም አስፍጥ አድርጉ ማለት ነው። እዛ አካባቢ የሬስ አካባቢ ማለት ነው።
አንተ ነበር ከቀብሩ ላይ?
ነበር።
ማቹ ስንት ልጆች አሉት?
ማቹ 4 ልጆች ነው ያሉት።
ባለቤቱ የት ነው ያታለችው?
ባለቤቱ ማለት ነው ከማታ ፖሊሶቹ ወስዶ ፖሊስ ጣቢያ ነው አለች። አሁን ራሱ እዛ ነው አለች። እሷ እኮ የእሷ ለክፍ ላይ እኮ እሷ አልተገኘችም እኮ እዛ ፖሊስ ጣቢያ ውስጥ ከልጅቷ ጋር ከህፃኗ ጋር ነው አለች እኮ።
ባለቤቷን አልቀበረችም እያልከኝ ነው?
አዎ እኮ ከለከሉ እኮ እሷን እኮ እሱን ወደ ሬሳ ወደ ባቶ ሳ ሲወስድ ደግሞ እሷን ደግሞ ወደ ፖሊስ ጣቢያ ወስዶ ከልጅሷ ጋር ነው እዛን ውስጥ አለች እኮ አሁን ራሷ።
እና 4 ልጆቿን ይዛ ነው ፖሊስ ጣቢያ ያለችው?
ከአንድ ልጅቷ ጋር ነች። እሷ ልጅቷ ደግሞ ጡጥ ነው የሚያትቡት። ከእሷ ጋር ነው እዛ ፖሊስ ጣቢያ ውስጥ አለች። 3ቱ ልጆች ደግሞ ወደ ቤተሰብ ነው ወደ ልጁ ቤተሰብ ነው ወሰዱ።
ምጠባ ልጅ ይዛ ፖሊስ ጣቢያ ናት ያለችው እያልከኝ ነው?
አዎ አዎ፣ ከእናቷ ጋር ነው እዛ ውስጥ ያለች።
ለምንድን ነው እሷን ወደ ፖሊስ ጣቢያ የተወሰደችው?
እነሱ ደግሞ እኛ ቤት ለመግባት ስንሞክር ደግሞ አንቺ ለምንድን ነው ቤት ለማጅ ከፍቶ በቃ አንቺም ደግሞ ከሱ ጋር ነው እንትን አለች። በቃ ከአንቺ ደግሞ ኢንፎርሜሽን እንወስዳለን በቃ ምናምን ብሎ ነው በቃ በግድ ደብድሮ በቃ እሷን በጣም እንትን ብሎ ነው እዛ ወሰዱ ማለት ነው።
ማን ቀበረው?
አባትና እናቴ ነው አለ እሱ። ህዝብ እንዳለ ወጥቶ እኮ ምንም እኮ ህዝብ አልቀረም እኮ እንዳዛ ወረዳ ውስጥ ያለ እኮ እንዳለ ህዝብ ያን ቀን እዛ ላይ ወጥቶ ሬሳ ላይ ቀረብ ቀን ደግሞ እንዳለ ህዝብ እንደ ሰላም ሰልፍ አረጉ። በቃ አሁን በኋላ ይህን መንግስት አንፈልግም፣ ለምንድን ለእኛ ህይወት ገባ በማታ ደግሞ ጨለማ ለምንድን ሰው የሚገድሉ እንደዚህ ማለት አልነበረም እያለ በቃ ህዝብ በቃ ሽማግሌም ሴትም ሁሉም በቃ እንደዛ ያው ነበረ እዛ ቀርብ ላይ ማለት ነው።
ከሰኞ በፊት በነበሩት ቀናቶች ምን ነበር? ከተማ ውስጥ ሰላማዊ ሰልፍ ተካሂዶ ነበረ?
እንደ ኦሮሚያ ትልቅ እንትን ሰላማዊ ሰልፍ ነበር ያለም እንደ ቅዳሜ ያለፈው ቅዳሜ ማለት ነው። ከዛ ላይ ተነስቶ ነው ከዛ ላይ አሁን እኮ ሁሉም ሰው እኮ ማታ ማታ እያሄዱ እኮ ልጆቹ እየለቀሙ ነበር። ከዩኒቨርሲቲ የሚገቡ ልጆች የሚጠጥቁ ሰዎች እኮ ማታ ማታ እየሄዱ እየለቀሙ ነበር። እሱም ደግሞ እንደዛ ለማድረግ ነው እነሱ የሞክሩ ማለት ነው። በቃ አሁን ከተማ እኮ አሁንም እኮ ሰላም የለም እኮ አሁንም ራሱ እኮ እንዳለ ፌዴራሎቹ እኮ ከብቦ ማታ ማታ ሰው ሲሄድ ደግሞ እየለቀሙ እየመቱ እንትን እያደረጉ ነው እኮ።
እስር ቤት እንደምትገኝ ስለተገለጸልን የሟች ባለቤት በተመለከተና መኖሪያ ቤቱ በሌሊት ተገደለ ስለተባለው ሟች ሆራ ሁኔታ ለማጣራት የባቱ ከተማ ፖሊስ ወንጀል መርማሪ ናቸው ጉዳዩን ያውቃሉ ወደ ተባሉት ኢንስፔክተር ኢብራሂም ደውዬ ነበር። ኢንስፔክተር ኢብራሂም ጤና ይስጥልኝ፣ እንደምናመሹ ይሰማል? እኔ ይሰማኛል ድምጾት። ጽዮን እባላለሁ ከአሜሪካ ድምጽ ነው የምደውለው። ኢንስፔክተር ጋዜጠኛ ስልክ ከየት አገኘሽ አይባልም። እንግዲህ ብዙ መንገዶች አሉን ስልክ የምናገኝበት። እናንተ አካባቢ ስለተፈጠረው ነገር ለመጠየቅ ነው የደወልኩት። በአቱ አካባቢ ስለተፈጠረው ነገር
እኔ በወቅቱ አልነበርኩም እኮ ቅድም ተጠይቄ ነበርኩ።
አዎ ቅድም የተጠየቁት ለኦሮሜኛ ቋንቋ ዝግጅት ክፍል ነበር። አሁን የደወልኩት ከአማርኛ ቋንቋ ዝግጅት ክፍል ነው እና ሁለታችሁ
አልነበርኩም በወቅቱ አሞኝ ተኝቻለሁ። እኔ አልነበርኩም።
አዎ አሁን ስለተፈጠረው እንግዲህ በወቅቱም ከዛ በኋላም የሟች ባለቤት እስር ቤት እንደሚገኙ ሰምተን ነበር እና እሳቸው በምን ሁኔታ ላይ ነው የሚገኙት፣ በምን ምክንያት ነው የታሰሩት የሚለውንም ለመጠየቅ ነው የደወል ነው።
እኔ በወቅቱ አልነበርኩም ብያለሁ። በወቅቱ አሞኝ ነው ተኝቻለሁ፣ አልነበርኩም። ከዙ እንትኑም እንትን ማለት ባልችልም ይሄ ብዬ እኮ ነው የሰጠው።
አዎ ግን አሁን ግን ስራ ላይ ነው ታደል?
አይደለሁም።
እሺ ማንን ነው የሚመለከተው ታዲያ?
የሚመለከቱት አይ መጠየቅ ያው ክፍለ ኃላፊዎችን ጠይቁና ታገኛላቸው። አይ አልነበርኩም እኮ ብዬ ግልጽ ተናገርኩ።
ኢንስፔክተር ኢብራሂም እንግዲህ በወቅቱ እንዳልነበሩ እየነገሩኝ ነው። እርስዎ እንዳሉት ድርጊቱ ሲፈጽምም እንዳልነበሩ ነው። እሱን እንተወውና አሁን ስላለ ሁኔታ ልጠይቆት። የሟች ባለቤት እስር ቤት ናቸው ተብለናል። ለምንድን ነው የታሰሩት? በምን ሁኔታ ላይ ነው የሚገኙትስ? እሱን በተመለከተ መረጃ እንዲሰጡኝ ነው እየጠየቅኩት ያለሁት።
ስላልነበርኩ ይሄ ብዬ መስጠት አልችልም።
ልክ ነው
ያለው በእኔ በኩል
በወቅቱ አልነበሩም። ግን አሁን እሺ፣ ይሄንን የሚመለከተው ከፖሊስ አካል ባቱ ውስጥ ከፖሊስ ይሄንን መረጃ ሊሰጠን የሚችለው ማን ነው? ያለበትን ሁኔታ የሚነግረን ማን ነው?
አሁን ይሄ ብዬ ምን ብዬ ነው የምናገረው? ከወቅቱ ጊዜ አኳያ ጋር እኔ ይሄ ብዬ ማለት አልችልም። ያው በዛ ጠይቁና ታገኛላችሁ። እኔ ስልክ ካገኛችሁ ያው ከሌላ ስልክም ጠይቃችሁ ማግኘት ትችላላችሁ። አልዘጋብሽም ብዬ ነው እንጂ እኮ እኔ ትክክል አይደለም። አሁንም
እንደው አመሰግናለሁኝ፣ ስልክ ባለመዝጋቶት በጣም አመሰግናለሁ። ግን እንደው የሚመለከተው ከሌ ነው የሚለውን ለምን አይነግሩኝም?
በቃ።
በተጨማሪም በአቶ ከተማ ፖሊስ ቢሮ ደውለን ነበር። ስልኩን ያነሱት ፖሊስ መረጃውን ለማግኘት በአካል እንድንገኝ ገልጸውልናል። ስለ ሟች አቶ ሆራ ፈጂሳና በእስር ቤት ትገኛለች ስለተባለው ባለቤታቸው ሁኔታ ከከተማው ፖሊስ መረጃ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን።
ዝግጅታችን እስከ 4 ሰዓት ድረስ ይቀጥላል። የተከበራችሁ አድማጮች፣ አሁን ውይይት በኢትዮጵያ ወቅታዊ ጉዳዮች ዙሪያ ቀደም ሲል በመግቢያው ላይ በቅንጫቢ ያሰማናችሁ ማለት ነው። ላለፉት ጥቂት ሳምንታት በጎንደርና አካባቢው፣ በቀደሙት በርካታ ወራት ደግሞ በኦሮሚያ ክልል የተቀሰቀሱትንና በአጠቃላይም በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት የሚመረምርና ሁነኛ የመፍትሄ አማራጮች ለመቃኘት የሚጥር ውይይት ነው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። ተወያይ እንግዶቹ ሙያና ልምዳቸውን በሚያስተዋውቁበት ይጀምራል ዝግጅቱ።
ዳንኤል ተፈራ እባላለሁ። ሙያዬ አስተማሪነት ነው። የማስተምረው ኢኮኖሚክስ ሲሆን ከዚህ በፊት ሚሽጋን ውስጥ አስተምሬያለሁ ለብዙ ጊዜ። አሁን ኤመረተስ ፕሮፌሰር ነው የምባለው። ቢሆንም አላቋረጥኩም ተማሪንና መጽሐፌን። ይህን ለማድረግ እድል ያገኘሁት ዩኒቨርሲቲ ኦፍ ዊስካንስን ዋይት ዋተር የሚባል ቦታ ነው። የምኖረው ማዲሰን ነው፣ የዊስካንስን ዋና ከተማ።
አበባው አያሌው እባላለሁ። በአዲስ አበባ ዩኒቨርሲቲ በታሪክ ትምህርት ክፍል ለስምንት ዓመታት ያክል አስተምሬያለሁ። አሁን ደግሞ በአዲስ አበባ ዩኒቨርሲቲ በስነ ጥበባት ኮሌጅ በአለፈለገ ሰላም የስነ ጥበባትና ዲዛይን ትምህርት ቤት የኢትዮጵያ ታሪክና የኢትዮጵያ ስነ ጥበባት ታሪክ መምህር ነኝ።
አመሰግናለሁ እንግዶቼ። የወቅቱን የኢትዮጵያ ሁኔታ መመርመር እንድችሉ አማራጮችንም እንድትፈነጥቁ ጭምር እስኪ ከመሰረታዊው ነገር እንነሳ። ባለፉት ጥቂት ሳምንታት ውስጥ የተለያዩ የተቃውሞ እንቅስቃሴዎች በተለያዩ የኢትዮጵያ ክፍሎች ታይተዋል። ይበልጡን በጎንደርና አካባቢው ጎልቶ ታይቷል። የሰው ሕይወትም ያለፈበት አጋጣሚ ተፈጥሯል። እስኪ በአጠቃላይ ከሀገሪቱ ሁኔታ ጋር አያይዘን ለመመልከት ብንሞክር ምንድን ነው የተፈጠረው? ምንስ ነው የሚነግረን ይሄ የህብረተሰቡ የተቃውሞ እንቅስቃሴ የታየበት ሁኔታ? አቶ አበባው ከርሶ ልጀምር።
እሺ፣ መልካም አሉላ። እንግዲህ ቢያንስ እንደው ከአስር ዓመት በፊት መንግስት ራሱን ያሻሽላል የሚል ግምት ነበረን። አንደኛ ይሄ መንግስት ሁለት ጊዜ ነው የተንገዳገደው። አንደኛ በራሱ ነው። የመጀመሪያው 1993 በእኛ በኢትዮጵያውያን አቆጣጠር ነው። ህዝቡ ባልገባበት ከራሱ በመነጨ ነገር ወጣና ያ የራሱን ክፍል ስለፈጠረ የመንገራገጭ ለውጥን ሳያስመጣ ቀረ። ሁለተኛው 97 ነው። እንግዲህ ኢህአዴግ ኢትዮጵያን መምራት ከጀመረበት ጊዜ አንስቶ ትልቅ የህዝብ ተቃውሞ አንደኛ በሰላማዊ መንገድ የምንለው የ97ቱን ነው። ምክንያቱም ራሱ ባረቀቀው ህገ መንግስት ይሄው እኔም እገዛበታለሁ እናንተም ትተዳደሩበታላችሁ ባለው ህገ መንግስት መሰረት ምርጫ ተካሄደ። ያ ትልቅ ሰላማዊ የሆነ ተቃውሞ ተፈጠረ። ያ ሰላማዊ ተቃውሞ ደግሞ ራሱ መንግስት አልቀበለውም ስላለ፣ የህዝብን ድምፅ ስላልሰማ አምርቶ ነበረ። ሁለተኛው አሁን ነው እንግዲህ ከ11 ዓመት በኋላ ቢያንስ አንድ መንግስት ለውጥ ያመጣል ተብሎ ይታሰብ ነበረ። የህዝብን ብሶት ይሰማል ብለን ነበረ የምናስበው። አሁን ትልቁ ችግር ምንድን ነው? መንግስት ከራሱ አኳያ ይሄ የአስተዳደር ጉድለት ነው፣ መልካም አስተዳደር ስላለ ነው፣ የዜጎች መብት ስላልተከበረ ነው ይላል እንጂ ትልቁ ነገር ምንድን ነው? ህገ መንግስታዊ ጥያቄ ነው ህዝቡ የሚያነሳው። አንደኛ መብቴ ይከበርልኝ ነው። ሁለተኛ ህገ መንግስቱ አንድ ህዝብ ራስን በራስ የማስተዳደር መብት ካለው እኔ ከሌ ነኝ፣ እኔ በዚህ ነው የምተዳደረው፣ እኔ በዚህኛው ወገን ብከለል የሚል በርካታ ጥያቄዎች አሉ። አሁን የወልቃይትን ተነሳ ገኖ እና ህዝቡም ብሶት ትንሽ ግፍም ሲበዛበት ተነሳ እንጂ ትልቁ ነገር ደቡብ ላይ ነበር የምሰማው። በኢትዮጵያ ደቡባዊ ክፍል አሁን የኢትዮጵያ የደቡብ ብሔር ብሔረሰብና ህዝቦች ተብሎ በተከለለው ክልል ውስጥ እኛ እኮ እንደዚህ አይነት ህዝብ ነን እና የራሳችንን አስተዳደር እንፈልጋለን እያሉ ይነሱ ነበር። እነዛም ተትተው የኦሮሚያም ጉዳይ አንድን ህዝብ ድንበር ከከለልክ በኋላ እኔ ጣልቃ ገብቼ እንደዚህ አደርግልሃለሁ የሚል ነገር አልሰራም። ህዝቡ አሁን እያነሳ ያለው ህገ መንግስታዊ ጥያቄ ነው። ያ ህገ መንግስታዊ መብት ስላልተከበረለት ነው። ኦሮሚያም አሁን ብዙ ጊዜ የመገናኛ ብዙሃን እናንተን ጨምሮ ማታነሷቸው ደግሞ በደቡብ ክልልም ከዚህ በፊት የነበሩ ብዙ ጥያቄዎች ነበሩ።
በተከታታይ ግጭቶች ታይተዋል። የይገባኛል ጥያቄዎች በተደጋጋሚ ሲሰሙ ቆይተዋል። እነሱን ነው እያሉ ያሉት።
አዎ፣ ከወልቃይትም በፊት ከኦሮሚያም በፊት እነዚህ ሁሉ ዞሮ ዞሮ መቋጫቸው ምንድን ነው? ህገ መንግስቱ አልተከበረም። እንግዲህ ህገ መንግስት ካለ ከህገ መንግስቱ ደግሞ ተነስተው ተተንትነው የሚዘረዘሩ ህጎች፣ መመሪያዎች፣ ደንቦች የአንድን ህዝብ መብት ያስከብራሉ ብለን ነው የምናስበው። በሰላማዊ መንገድ መብታችን እናስጠብቅ ያሉ ህዝቦች ወይንም ደግሞ የህብረተሰብ ክፍሎች መብታቸው ሲጠበቅ አልታይም። ከዛ ይልቅ ምንድን ነው ህገ መንግስቱ መንግስትን ልጓም ሊያበጅለት ሲገባ መንግስት ህገ መንግስቱን ልጓም ሊያደርገው አልቻለም። ይሄ በመሆኑ የተነሳ የሚነሳው የህገ መንግስት የመከበርና ያለመከበር ጥያቄ ነው እንጂ አይ አማራ በዚህ በኩል ኦሮሞ በዚህ በኩል ተነስቶ አይደለም። ሁሉም የሚያነሱት የህገ መንግስት ጥያቄ ነው።
መልካም።
ይህንን መንግስት ራሱ በተነገገው በሚተዳደርበት ህግ መመለስ ካልቻለ እንግዲህ ሁለት ነገር ነው። አንደኛ ህግ ማይዳኘው ህዝብ ካለ አመጽ መብቱ ነው፣ አማራጩም ነው፣ ምንም ሊሆን አይችልም። በህጋዊ መንገድ በህገ መንግስት መሰረት ጥያቄ ያነሳ ህዝብ መልሱ ጉልበት ከሆነ መልሱ ኃይል ከሆነ የህዝብ አማራጭ አመጽ ሊሆን ይችላል። ይሄ አንድ ነው። ሁለተኛ ደግሞ ህገ መንግስታዊ ክለሳ ያስፈልገናል፣ ኮንስቲቱሽናል ሪቪዥን አት ሊስት ያስፈልገናል። በዚህ ነው የምመለከተው።
መልካም። አማራጮቹን ገፋ አድርገን በዝርዝር እንመለከታለን። ሰፋ ያለ ትንታኔ የሚሰጥ በቅጡ እየሆነ ያለውን ለመረዳት የሚያስችል ጥያቄ ስላቀረቡ እንዲሁ ሰፋ ያለ ከተለያዩ አቅጣጫ ማየት የሚያስችል ሀሳብ ነው ያቀረቡት። ተመሳሳይ እድል ለዶክተር ዳንኤል ሰጣለሁ። ቀደም ያሉትን በኦሮሚያና በሌሎች የኢትዮጵያ አካባቢዎች የተካሄዱትን ጨምሮ አሁን በቅርቡ በጎንደር አቶ አበባው ደጋግሞ እንዳነሱት የወልቃይትን ጨምሮ እየታዩ ያሉ ለውጦች ምንድን ናቸው? ምንሻውስ? ዶክተር ዳንኤል።
እሺ፣ በጣም አመሰግናለሁ። እንደው ለመጀመሪያ ያህል አሁን የኢትዮጵያ ሕዝብ ጥያቄ ሁልጊዜ ዋነኛ ጥያቄዎች ሶስት ናቸው ብዬ ጀምራለሁ። አንደኛ መሬት፣ ሁለተኛ መሬት፣ ሶስተኛ መሬት። ለምን ብትለኝ የኢትዮጵያ ሕዝብ አገሩ መሬቱ ነው። ነጻነቱ መሬቱ ነው። ዋስትናው መሬቱ ነው። የኢትዮጵያ ታሪክ የሚነግረን ይሄ ነው። ከውጭ የሚመጡ ጠላቶች ሳይፈራ እድሜ ሳይወስነው ከሁሉም ዘር ተውጣቶ በደሙ በአጥንቱ አገሩን መሬቱን ነው የጠበቀው ኢትዮጵያን። ይህንን ታሪክ ይህንን ኩራት ማርክስን ሌኒንን ማሆን በማንበብ አታገኝም። የኢትዮጵያን ታሪክ ለማወቅ ለመረዳት ስትችል ብቻ ነው። ሶስት አመተ ምህረቶች ጠቅሳለሁ። አንደኛ በ1967 አመተ ምህረት የመሬት አዋጅ ወጣ። ያ የመሬት አዋጅ ምን አደረገ? የኢትዮጵያን ህዝብ በሙሉ መሬቱን ቀማ። በከተማ በገጠር ደሃ ሀብታም ሳይል ሁሉንም ቀማ። የራሱን የግል የጭራሹ ሳይቀር መሬት መንግስት ተባለ ተወሰደ። በ1983 አመተ ምህረት ይሄ አሁን ያለው መንግስት መጣ። አሁንም መሬትን የቀማውን አልመለሰም። የተቀማውን የመሬት ይዞታ አላካሄደም። ክፍለ ሀገር አስተዳደር የተባለውን በዘር አስተዳደር ጠቃ። ከዛ ህዝቡ ደህየ። አገር ምን መሆን እንዳለበት ሊያውቅ አልቻለም። አገሩን እየጣለ ይወጣል ወጣቱ። አገር ምንድን ነው ያለ መንግስት? ወንድሜ አቶ አበባ አያሌው ምን አሉ? ህገ መንግስት፣ ህገ መንግስት የተባለው የህዝብ አይደለም። የህዝብ ህገ መንግስት አይደለም። ህዝብ አልጻፈው። አሸንፈናል ያሉ አማጽያን በውጭ ሀይሎች በመረዳት እንደ አሜሪካን አይነት በህዝቡ ላይ የፈለጋቸውን ጽፈው ይህንን ተከተል አሉ። አሁን ወደ 2008 እንሂድ። ወልቃይት
እገቴ የጎንደር በቃኛል አመረረ ተነሳ የኔ ወንድም ምንድን ነው አለው አማራ ኦሮሞ ትግሬ ጉራጌ ሁሉም አንድ ነው አንድ ሀገር አንድ ህዝብ አንድ ሰንደቅ ዓላማ ነን አለ በቃ ታሪክን ለመጥቀስ ያህል በ1940 የመጀመሪያ ወያኔ አመፅ ትክክለኛ አመፅ በጣም የሚደገም ምንድን ነው አሉ ሶስት ጥያቄዎች አንደኛ ገዢያችን እግዚአብሔር ነው ሁለተኛ ሃይማኖታችን ዮሐንስ ነው ሶስተኛ ሰንደቅ ዓላማችን ኢትዮጵያ ነች ራሳችንን እናስተዳድራለን ይሄኛው ወያኔ በፍጹም ግንኙነት የለውም ከትግራይ ህዝብ ጥያቄ ጋር የጎንደር ህዝብ ያነሳው ከዚህ በፊት እንዳልኩት በ1900 እንግዲህ የዛሬ 70 ዓመት ገደማ የትግራይ ህዝብ እንዳነሳው ነው። አሁን ወደ ወልቃይት እንመለስ፣ ወደ ጠገዴ። እዚህ ላይ በዚህ አካባቢ የሚኖሩ ትግሬዎች፣ ጎንደሬዎች፣ ሌሎችም አትኩረን ተመልክተን እንደሆነ አንድ መሪ ምንድን ነው አሉት በሰልፍ ላይ በአማርኛ እንናገራለን እንናገር ኖረናል፣ በትግርኛ ስንናገር ኖረናል፣ በአረብኛ ስንናገር ኖረናል። ለምንድን ነው ትግርኛ ተናገሩ የምትሉን? አብረን ነው የኖርነው፣ ተዋልደናል፣ አብረን ተጋድለናል፣ አብረን ሰርተናል። በነገራችን ላይ ተከዜን ተሻግሮ የትግራይ ህዝብ ለምንድን ነው ወደ ጎንደር የገባው? ስራ ፍለጋ። ከጥንት ጀምሮ እዛ ሰፈረ ኖረ። በደቡብ ኢትዮጵያን ብትሄድ ይሄንን ታያለህ። ይሄ ነው
የስር መሰረቱ። ጥያቄዎች ሰፋ ሊሉ ይችላሉ። ባጫጭሩ ወደሚመለሱ ትኩረት ወደሚነሳባቸው ጭብጦች ከመሻገሬ በፊት አስተያየት ሰጥተዋል ዶክተር ዳንኤል አቶ አበባው ህገ መንግስታዊ የማንነት ጥያቄ ነው መሰረቱ ላሉት። ህገ መንግስት የተጻፈው በገዢ ኃይል ነውና ህዝብ አልጻፈውም ብለዋል። በመሰረቱ በማን ይጻፋል? እንዴት ይጻፋል? እንዴት ነው በህዝብ ይጻፋል የሚለው አስተሳሰብስ ተጨባጭ የሚሆነው?
ሊጻፍ ነው። ጥሩ ጥያቄ ነው። ሊጻፍ እኮ ነው። ህዝብ እኮ አሁን ተነስቶ እጽፋለሁኝ ወይ የህወሓት አስተዳደር አልፈልግም ቁጭ ብዬ እነጋገራለሁ እኮ ነው የሚለው። ትግራይ ህዝብ ቁጭ ይላል፣ ሸዋም ቁጭ ይላል፣ ጎጃምን ቁጭ ይላል፣ ወለጋ ቁጭ ይላል፣ ባሌ ቁጭ ይላል። ህዝቡ ይቀመጣል፣ ያውቃል። ህዝቡ እኮ እንመራለን ከሚሉት በእውነቱ በብዙ እጥፍ ልቆ የሄደ ነው። ድሀ ቢሆንም ኩሩ ህዝብ ነው። ይሉኝታ አለው፣ ፈሪሃ እግዚአብሔር አለው፣ አብሮ ኖረዋል እርስ በርሱ ተጋብቶ ተከባብሮ ተካፍሎ ኖሯል። የተቀረው ዓለም ወደ ደረሰበት ዲሞክራሲ መሄድ ይችላል። የእኛ ስራ በተለይ ተማርን የምንል ሰዎች ይህንን ህዝብ ተቀምጦ እንዲነጋገር ከእኛ ይበልጥ መናገር ይችላል። በነገራችን ላይ መደማመጥ ይችላል። ይህንን የጠየቀው ህዝቡ አድምጡን፣ አትሰሩን፣ አትተኩሱን፣ አው አትተኩሱብን፣ አትግደሉን። አሁን በእውነቱ በዚህ በቪዲዮ ላይ የምናየው ያስጠቅቃል። እንዴት ነው የሰው ልጅ በዱላ እንደዚህ የሚደበደበው? አዲስ አበባ ውስጥ አዲስ አበባ በሙሉ እስር ቤት ነው። አዲስ አበባ ምንም ማድረግ አትችልም። ጎንደር ነው አሁን የተነሳው፣ አንድ ህዝብ ነው ቆርጦ ተነስቷል። ጎጃም እንደዚሁ እና ተሰብስቦ መጻፍ ይችላል።
መልካም። የህዝብ ድምጽ አልተካተተም ነው ያሉት ለአቶ አበባ። በዚሁ ርዕስ ላይ እድል መስጠት ስላለብኝ ነው የህገ መንግስት ጉዳይ ተነስቷልና። በአጭሩ ግን በሁለት ቃል የሚመልሱልኝ ዶክተር ዳንኤል፣ ይሄው ራሱ ያለው ህገ መንግስት እንኳን ሌሎች ጥያቄዎች የሚያነሱ ወገኖች እንዳሉ ሆነው በአግባቡ በተግባር መዋል ያልቻለው መንግስት ራሱ ነው የሚለው ጥያቄ ለአመታት ሲነሳ ቆይቷል። በተቃዋሚ ወገኖችም ሆነ ህገ መንግስቱን ጥሷል የሚል ክስ ነው በመንግስቱ በራሱ ላይ የሚቀርበውና ከዛ አንጻርስ ሌላ ህገ መንግስት የሌሎች ድምጽ የተካተተበት መጽሐፍ አንድ ነገር ነው። ያለው አለመከበሩስ አቶ አበባው እንደሚሉት?
አየ እዚህ ላይ በጣም መጠንቀቅ አለብን። አቶ አሉላ አንድ ምሳሌ ልስጥ። በ1900 በኢሮፓያን አቆጣጠር 93 እና 94 ደቡብ አፍሪካ ነበርኩ እኔ። በዛን ሰዓት ጎበዙ ኔልሰን ማንዴላ ብቻቸውን ከዲክለርክ መንግስት ጋር ውይይት ያካሄዱ ነበር። የተባበሩት መንግስታት ውስጥ የሚሰሩ ሰው አማካይነት ነው የሄድኩት። ምንድን ነው የመጀመሪያ ጥያቄያቸው ኔልሰን ማንዴላ? በነገር ላይ ይህንም የጻፍኩት አለ እዛ እኔ ዌብሳይት ውስጥ አለ ኢትዮ ሚዲያም ላይ ጽፌያለሁ።
ኢትዮጵያውያን ይህንን እንዲከተሉ እንዲማሩ ከኔልሰን ማንዴላ ምንድን ነው ያሉት? በእናንተው ህገ መንግስት እነ ዲክለርክ ምን አሉ? ተወዳደሩ ግቡና ኤኤንሲ የተቀረችትን ሁሉ በምርጫ ተወዳደሩ አሉ። ኔልሰን ማንዴላ ዋዛ ሰው አልነበሩም። እናንተ በጻፋችሁት ህገ መንግስት የእኛ መወዳደር ምንም ውጤት አያመጣም። ሁላችንም ተሰብስበን እንጻፈውና የሁሉንም ጥቅም የሚወክል ህገ መንግስት ሲወጣ ያን ጊዜ ነው መወዳደር ምን ይችላል አሉ። ሁሉም ተባብሮ አዲስ ህገ መንግስት ተጻፈ። ብዙ ጊዜ የፈጀ በእውነቱ በጥልቅነቱ ከአሜሪካን ከዩሮፓውያን አገሮች የላቀ ህገ መንግስት ነው የወጣው። የደቡብ አፍሪካ ህገ መንግስት የሚለውን እንኳን አላከበራችሁም ማለት የአቅም ማነት ነው። ህገ መንግስቱ ምንም ነገር ሊያደርግ አይችልም። አንዱ አንቀጽ አንዱን ይጨፈልቃል።
መልካም። ይሄ ራሱን ችሎ በስፋት የህገ መንግስት ጥያቄ ምንነቱን ጭምር በዝርዝር ጥያቄዎች መታየት ይጋብዛል። በተነሳው ነጥብ ጋባዥነት ነው በተከታታይ ጥያቄ ያነሳሁት። ታዲያ ህገ መንግስታዊ የማንነት ጥያቄ አሁን ለሚታዩ ችግሮች መሰረት ነው ብለዋልና አቶ አበባው አያሌው፣ ቀደም ብሎ በዶክተር ዳንኤል የተገለጹትን ጨምሮ በእርሶ እይታስ?
እኔ እንግዲህ ይሄን ነገር ዶክተር ዳንኤል ያነሱት ልክ ነው። ህገ መንግስቱ እርግጥ ብዙ ነገር አለው፣ ግን ደግሞ ህገ መንግስት ነው እና በዚህ ኢትዮጵያ ተብሎ በተከለለው ወሰን ውስጥ ያለን ሰዎች ይህን መተዳደራችን አይቀርም። ለምን ዜጋ ነን፣ እንኖራለን፣ እንገብራለን። እስከገበር እስከ ኖርን ድረስ ደግሞ ይሄ ህገ መንግስት ተሻሻለም አልተሻሻለም አሁን እየገዛን ያለ ይሄ ነው። ዜጋው ተገዥ ሆኖ ግን መንግስት ለህገ መንግስቱ ማይገዛበት ምንም ምክንያት ያለ አይመስለኝም። አንድ ያ ነው። እና ትልቁ ነገር ምንድን ነው? ህገ መንግስት ብለን እስከተቀበልን ድረስ መሆን ያለበት መንግስት ህገ መንግስቱን አክብሮ ዜጋው ህገ መንግስቱን አክብሮ እስካልተሻሻልን ድረስ ማለት ነው። ያ ህገ መንግስቱ ለምን እንዲሆነ የሚለውን ነገር ወደዛ አይወስደንም። ግን ህገ መንግስት መሻሻል አለበት። አንደኛ ህገ መንግስቱ ችግር አለበት። ዶክተር ዳንኤል እንደሚሉት ይሄ አሜሪካ ማረቀቀው ምንም አረቀቀው፣ እንግዲህ በሀገሪቱ ህግ መሰረት ታውጇል። ይሄ ህገ መንግስት ተቀባይነት ያለው ነው። እስካለ ድረስ ደግሞ ያን የሚሻሻልበትን መንገድ መፈለግ አለብን፣ ሁላችንም ኢትዮጵያውያን የሆኑ ዜጋዎች ማለት ነው። ትልቁ የህገ መንግስት ችግር መጀመሪያ ላይ አንዱን ትልቅ አንዱን ትንሽ ማድረጉ ነው። ራሱ ፕሪያምብሉ ላይ እኛ መግቢያ ብለን ነው እንደ መቅድም እናንሳውና እዛ ላይ እንኳ ስናነሳው ማለት ነው መጪው የጋራ እድላችን መመስረት ያለበት ከታሪካችን የወረስነውን የተዛባ ግንኙነት ብሎ ነው የሚጀምረው።
የተከበራችሁ አድማጮች፣ በተለያዩ የሀገሪቱ ክፍሎች እየታዩ ያሉትን ቀውሶች መንስኤዎች ምንነት በመገምገም ሁነኛ የመፍትሄ አማራጭ ለመፈንጠቅ የታለመው ውይይት አልተቋጨም። ተከታዩ በነገው ምሽት ይቀርባል። አሁን የምሽቱን ዋና ዋና ዜናዎች አሰምተን ይሆናል የምንሰናበተው። ምስራቅ ቱርክ ውስጥ ዛሬ ማለዳ ፖሊስ ጣቢያ አጠገብ በፈነዳ ቦምብ ቢያንስ 6 ሰዎች ሲገደሉ ከ120 በላይ የሚሆኑት እንደቆሰሉ ታውቋል። የመጀመሪያው ፍንዳታ በቫን ክፍለ ሀገር የተፈጸመ ሲሆን አንድ ፖሊስና 2 ሲቪሎች ተገድለዋል። 20 ፖሊሶች የሚገኙባቸው በርካታ ሰዎች ደግሞ ቆስለዋል። ከጥቂት ሰዓታት በኋላ ደግሞ አንድ ሌላ ቦምብ ኤሌዜክ በተባለው ፖሊስ ጣቢያ የአትክልት ቦታ ላይ ፈንድቶ 3 ሰዎች ተገድለዋል። ቢያንስ 100 የሚሆኑት ደግሞ ቆስለዋል። እስካሁን ባለው ጊዜ ለፍንዳታው ኃላፊነት የወሰደ ቡድን የለም። ባለሥልጣኖች ግን ከቅርብ ወራት ወዲህ በምስራቅ ቱርክ ተመሳሳይ ጥቃቶች ሲያካሄድ የቆየው የኩርድ አማጽያን ተግባር ነው ይላሉ። የብራዚል ፖሊስ ምንጮች እንደሚሉት ዩናይትድ ስቴትስ የኦሎምፒክ ዋናተኛ ሪያን ሌክት እና 3 ሌሎች ዋናተኛ ባልደረቦቹ ጠመንጃ ተደቅኖብን ተዘርፈናል ያሉት እውነት ሳይሆን ፈጠራ ነው፣ በመሰረቱ ሪዮ ውስጥ አንድ የነዳጅ ዘይት ማደያ ላይ ጉዳት አድርሰዋል ይላሉ። ሎክትና እንዲሁም ባልደረቦቹ ጄምስ ፌገን፣ ጃክ ኮንገር እና ጋነር ቤንዝ ማለዳ ላይ ወደ ኦሊምፒክ ግቢ ሲመለሱ አንድ የቤንዚን ማደያ ውስጥ ገቡና መጸዳጃ ቦታው ተቆልፎ ስለነበር በሩን ሰበሩት። ለደረሱት ጉዳት እንዲከፍሉ ከጠየቋቸው ዘበኞች ጋርም ተደባድበዋል ይላሉ የፖሊስ ምንጮች።
ጃሜካዊ ሯጭ ዩሲን ቦልት በፍጥነት ተወዳዳሪ የለውም የሚለውን ኦፊሴላዊ ያልሆነውን ስያሜውን ለመጠበቅ ዛሬ በ200 ሜትር ይወዳደራል።
የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት በ19 በ22ና በ25 ሜትር ባንድ እንዲሁም በናይል ሳት ከ3 ሰዓት ጀምሮ የሚያስተላልፈውን ስርጭት እዚህ ላይ አበቃ። ያስተናገድናችሁ ቆንጂት ይታየና
አዳነች ፍስሐዬን ከአቀናባሪያችን ኃይሉ ታምራትና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጁ አዲሱ አበባና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ ከምሽቱ በሶስት ሰዓት እንገናኛለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል በሰላም እደሩ።
ሰላም፣ ደህና እደሩ።